ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የቤት ክራይ ከፍሎ ትራንስፖርት ዘሮች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ካቅሙ በላይ ሆኗል። አሁን ያው ዝሮ ዝሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው።
በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት በእጅጉ እየተፈተኑ እንደሆነ ይሰማል። በጉዳዩ ላይ የሚያተኩር መሰናዶ በምሽቱ ተካትቷል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ አቀናባሪያችን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው በሚጨምረው የዋጋ ንረት ምክንያት በእጅጉ እየተፈተኑ እንደሆነ ይሰማል። ምሁራን የብር መግዛት አቅም በየጊዜው እየተዳከመ መምጣቱ ቋሚ ወርሃዊ ደሞዝተኞችን በኑሮ ውድነቱ እንዲፈተኑ እንዳደረጋቸው ይናገራሉ። በዚሁ ታሳቢነት መንግስትም የደሞዝ ጭማሪ ሊያደርግ እንደሚገባ ይመክራሉ። መንግስት በበኩሉ ለሰራተኛው የሚደረግ የደሞዝ ጭማሪ ለወደፊት የሚታይ ጉዳይ እንደሆነ በተደጋጋሚ ሲናገር መቆየቱ ይታወሳል። አስማማው ነው በጉዳዩ ላይ ቀጣዩን ዝግጅት አጠናቅሯል።
በአዲስ አበባ ከተማ በመንግስት ስራ ውስጥ ተቀጥሮ እየሰራ የሚገኘው አቶ ባባይ ዘመነም በየቀኑ እየጨመረ የመጣው የዋጋ ንረት እየፈተናቸው ከሚገኙ ቋሚ ወራዊ ደሞዝተኞች መካከል ነው።
ከጊዜ ወደ ጊዜ ያለው የኑሮ ውድነት የኑሮ ጫና ከ100% በላይ በሚባል ደረጃ እየጨመረ ነው ያለው እና እጅግ በጣም አስቸጋሪ ነው። በተለይ እንደ አዲስ አበባ ያው የመንግስት ሰራተኛ ተከራይቶ ነው የሚኖረው፣ ራሱ የሆነ ነገር የለውም። ስለዚህ የቤት ክራይ ከፍሎ ትራንስፖርት፣ ሌሎች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል አሁን። ያው ዞሮ ዞሮ ግን የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል፣ አሳርፏል ማለት ነው እና ይሄ ይታወቃል፣ ኦቪየስ ነው፣ መንግስትም ያውቋል። ስለዚህ ምናልባት እንግዲህ ወደፊት የሚለወጥ ነገር ካለ እናያለን። ነገር ግን አሁን ከረንትሊ ያው የኑሮ ጫናው ተጎጂ የመጀመሪያ ቁጥር አንድ ያው የመንግስት ሰራተኛ ነው ማለት ነው።
የሁለት ልጆች እናት የሆኑት ሌላዋ የከተማ ነዋሪ ወይዘሮ አቤት ሀብቴ የከተማ አስተዳደሩ ባዘጋጀው የሴፍቲኔት ፕሮግራም ተደራጅተው እየሰሩ እንደሆነ ይናገራሉ። ይሁንና አሁን በሚከፈላቸው 1800 ብር ደሞዝ የዋጋ ንረቱን ተቋቁመው ቤተሰባቸውን ለማስተዳደር የማይችሉበት ደረጃ እንደደረሱ በምሬት ይናገራሉ።
ለእኛ በጣም ከባድ ነው፣ በቃ ከአቅማችን በላይ ነው። 1800 ብር ነው የሚከፈለኝ። ሁለት ሴት ልጆች አሉ ራሴን የማሳደጋቸው። እንደው ይሄ መንግስት እንትን ምገባው አይኖርማ ጨራሽ። በቃ በጣም ችግር ነበረ፣ በጣም ከምንም በላይ ማለት ነው። እዛም ምሳ ቁርስ ይበላሉ፣ እኛ ደግሞ ያው እንደምታዩ ምሳ ቁርስ እንፈልጋለን። ግን ያቺ አትበቃንም። በቃ ምንም ብለን ወር እናድርሰው ብንለው ወር አይደርስም። አንድ ኪሎ ጤፍ መካከለኛ ማለት ነው፣ ጠቀጠቅሙ ትንሽ እንትን ያለው 120 ብር ነው የምንገዛው አንድ ኪሎ። በጣም ውድ ነው። በቃ እንጃ እግዚአብሔር እንደው በራሱ ጊዜ ያብርድልን እንጂ በጣም ከኛ ጋር መሄድ አልቻልም አዲስ አበባ።
በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም የብር የመግዛት አቅም በየጊዜው እየተዳከመ መቀጠል ቋሚ ወራዊ ደሞዝተኞች በኑሮ ውድነቱ እንዲጎዱ ማድረጉን ያስረዳሉ።
እነሱ የሚያገኙት የገንዘብ መጠን ከጊዜ ጊዜ ቋሚ ነው ወይም ፊክስድ ነው፣ አልተለወጠም። ነገር ግን የዛ ገንዘብ የመግዛት አቅም ደግሞ ከዋጋ ንረቱ ጋር በተገናኘ እጅግ በጣም አዘግዝቋል። ስለዚህ የዛሬ ዓመት በመቶ ብር ይገዙት የነበረ የፍጆታ እቃና ዛሬ መቶ ብር ምን ያህል ይገዛል ተብሎ ሲታሰብ የዛ መቶ ብር የመግዛት አቅሙ በዋጋ ንረቱ ጋር በተገናኘ እጅግ በጣም ስለአዘቀዘቀ ወይም ስለቀነሰ ትናንትና ጠቀሙት የነበረውን ያህል ፍጆታ እንኳ ዛሬ መጠቀም አይችሉም። ስለዚህ ገቢያቸው ቋሚ ከሆነና ካልጨመረ የዋጋ ንረት በኖረ ቁጥር የሚጠቀሙት የፍጆታ ብዛትና መጠን እንደ ሁሌው አይሆንም፣ እየቀነሰ ይሄዳል። ለምሳሌ ምሳና እራት ቁርስ ይበላ የነበረ ሰው ዛሬ ምናልባት ቁርስና እራት ብቻ ሊሆን ይችላል የሚበላው፣ ምሳ መብላት ስለማይችል። ከምሳም እንጀራ ይበላ ከነበረ አሁን ዳቦ ሊሆን ይችላል የሚበላው። ሌላውን ነገር ስተነው በዕለት ተዕለት የፍጆታ እቃዎች ላይ ብቻ ያለው የዋጋ ጭማሪ ትናንት ይጠቀመው የነበረውን ያህል ፍጆታ ዛሬ እንዳይጠቀም ያደርገዋል። ስለዚህ የቋሚ ገቢ ያላቸው ሰዎች፣ መንግስት ሰራተኛ የሆኑ ሰዎች ከዋጋ ንረቱ ጋር በተገናኘ እጅግ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየተጎዱ ያሉ እነሱ ናቸው። ከዚህ የተነሳ ብዙዎቹ አይተን እንግዲህ እንደምናየው የመንግስት ሰራተኛ እየለቀቁ የመንግስትን ስራ እየለቀቁ በግል ስራ ላይ ሲሰማሩ፣ በታክሲ ሹፌርነት ሲሰማሩ እናያለን። ወይም በሌላ መንገድ ኑሮን የሚደጉም ካልሆነ መስተጋር በቋሚ ገቢ ኑሮን መደጉም አሁን እጅግ በጣም ፈታኝ የሆነበት ወቅት ላይ ደርሷል።
የአሜሪካ ድምጽ በጉዳዩ ላይ ያናገራቸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎም ማህበራቸው በመንግስት ስራ ውስጥ የሚገኙትን ሰራተኞች እንደማያካትት ገልጸዋል። ዝቅተኛ ተከፋዮችና ቋሚ ወራዊ ደሞዝ ያላቸውን የግል ተቋማትና በኢንዱስትሪ ፓርኮች ላይ የሚሰሩትን አስመልክቶም በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ምክረ ሀሳብ ማቅረባቸውን አቶ ካሳሁን ፎሎ ይናገራሉ።
ስራ ግብር እንዲቀነስ፣ የስራ ግብር መነሻው 600 ነው። ከ600 በታች ያለው ደሞዝ ነው ከግብር ነጻ የሚሆነው። ስለዚህ ዝቅ ስላለ ከፍ እንዲል ጠይቀናል። እንዲሁ አጠቃላይ እዛ ውስጥ ብዙ ነገሮችን አንስተናል። የስራ ግብር ላይ የትኛው ይሻሻላል የምለው በምን መልኩ ምለው አንዱ መነሻው ወደ ላይ ከፍ ይበል ነው። ሌላው እነዚህ መነሻ ከፍ ሲሉ ሌላውንም ይዞ ስለሚሄዱ ለምሳሌ 35% የሚቆረጥባቸው አሉ። የእነሱንም ወደ ላይ ስለሚገፋ ከታች ስለሚገፋ ቢያንስ ለኑሮ ውድነቱ ይሄና ይሄ ብቻ ነው ላይሆን ይችላል። ግን የተወሰነ ነገር አንድ ቀን ዳቦ መብላት ትልቅ ነገር ነው ከምል ይሄን አንስተናል።
የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ ሊኖረው ስለሚችለው ተጽዕኖ የአሜሪካ ድምጽ ያናገራቸው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ስመኝ ውቤ ሁሉንም የሚመለከት እንደሆነ ጠቅሰው በጉዳዩ ላይ የተለየ ምላሽ እንደማይሰጡን ገልጸውልናል። ዶክተር ሰዋለ እንደሚሉት ግን የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ በሚታዩ እንደ ሙስና ባሉ ህገወጥ ተግባራት መታየት እንደጀመረ ይጠቁማሉ።
ሰርቪስ የሚሰጡ ተቋማት ውስጥ ያሉ ሰራተኞች በተለይ የመንግስት መስሪያ ቤት ላይ እየታየ ያለው ከፍተኛ የሆነ የሙስና ዝንባሌዎች ይታያሉ። በየትኛውም አገልግሎት የእጅ መንሻ ካልሰጠ የማይሰራበት ነባራዊ ሁኔታ ላይ ተፈጠረ እርሱ ማለት ነው። ስለዚህ በአንድ በኩል ሙስናን ያበረታታል። ከታች ጀምሮ እስከ ላይ ከመዝገብ ቤት ጀምረህ የእጅ መንሻ ካልሰጠህ ስራ የሚሰራልህ ወይም ደግሞ ጉዳይ ከማስፈጸም ማትችልበት የመንግስት ቢሮክራሲ እየሆነ መጥቷል። እንደ ልምድ
መንግስት ላለፉት 5 ዓመታት ይህ ነው የሚባል የደሞዝ ጭማሪ አላደረገም የሚሉት ዶክተር ሰዋለም የኑሮ ውድነት ጫናውን ለማቃለል የሚያስችል የደሞዝ ጭማሪ ማድረግ እንዳለበትም ያመለክታሉ።
ደሞዝ ጭማሪን በተመለከተ ደሞዝ የማልጨምረው ዋጋ ንረትን ያባብሳል በሚል ጀስቲፊኬሽን ነው። ግን የዋጋ ንረቱ እስካለ ድረስ ማህበረሰቡ ወይም ደግሞ ቋሚ ገቢ ያለው ሰው ደግሞ በአግባቡ ያን የዋጋ ንረት ሊሸከምለት የሚችል የገንዘብ መጠን በደሞዝ ጭማሪ መልክ ማግኘት አለበት። አንዱ ዋጋ ንረቱን የሚያንረው መንግስት በመንግስታዊ ሚዲያዎች የሚያደርገው የማስታወቂያና የፕሮፓጋንዳ ስራ ነው። ደሞዝ ተጨመረ የሚለው ዜና ጀምሮ በተደጋጋሚ ማህበረሰቡ ላይ የሚሰሩ የሚዲያ ስራዎች ናቸው ገቢውን ዲስቶርት የሚያደርጉት። እና የደሞዝ ጭማሪ ሲደረግ ባለው በመንግስት አሰራር እናንተን ውስጥ ቢደረግ ና ያን ያህል በሚዲያ ባይጮህ ኢፌክቱም ያን ያህል ላይሆን ይችላል። ስለዚህ በተለያየ ምክንያት በውጭ ምንዛሬ እጥረት፣ በነዳጅ እጥረት፣ የአቅርቦት እጥረት፣ የፍላጎት መጨመር የሚያመጣቸው የዋጋ ንረቶች እንደተጠበቁ ነው። ይሄን ሊያሟላ በሚችል መንገድ የማህበረሰቡ ኑሮ ሊደጉም በሚችል መንገድ የደሞዝ ጭማሪ መደረግ አለበት። እዛ ላይ በጣም ዳተኝነት አለ።
የነዳጅ ድጎማ መነሳትን ጨምሮ ሌሎች ለዋጋ ንረት አባባሽ የሆኑ ውሳኔዎችን ለመቆጣጠር በሚል የወጡ ፖሊሲዎችን መንግስት ውጤታማነታቸውን መልሶ ሊያጤናቸው እንደሚገባም ዶክተር ሰዋለ አባቴ ያሳስባሉ። ባለፈው ሰኔ መጨረሻ ከተወካዮች ምክር ቤት የደሞዝ ጭማሪ አስፈላጊነትን አስመልክቶ ጥያቄ የቀረበላቸው የገንዘብ ሚኒስትሩ አቶ አህመድ ሽዴ ለወደፊት በሂደት የሚታይ ነው ሲሉ ምላሽ መስጠታቸውም ይታወሳል። በመንግስት ስራ ውስጥ ያሉት አቶ ባባይ ዘመነ ደግሞ ከደሞዝ ጭማሪው በላይ መንግስት የዋጋ ንረቱን በዘላቂነት ለመቆጣጠር ቢሰራ የተሻለ ሁኔታ ሊፈጥርላቸው እንደሚችል ያምናሉ።
የኑሮ ውድነቱን የሚያረጋጋበት የራሱ የሆነ የኢኮኖሚክ ፖሊሲ ቀርጾ የሚያስተካክልበት መንገድ ቢኖር ደስ ይለኛል። ማለት በየጊዜው በቃ የማይጨምር ነገር የለም፣ ሀይ የሚልም የለም። በቃ አይ ዋጋ ጨመረ፣ ኑሮ ጨመረ የተባለ ነጋዴዎችን እያንዳንዱ ጋር በቃ ከእጥፍ በላይ ነው የሚጨምረው እና ይህን እንኳን ማረጋጋት ማስተካከል የሚችል ስርዓት ሲዘረጋ የተሻለ ይሆናል ብዬ ነው የማስበው እንጂ ደሞዝ መጨመሩ አሁንም ያው ደሞዝ ከተጨመረ ማለት አሁንም ከዛ በላይ ይጨምራል ማለት ነው እና ያን ያክል መፍትሄ ነው ብዬ አላስብም።
በኢትዮጵያ በአሁኑ ወቅት ቋሚ ወራዊ ደሞዝተኞች የመንግስት ሰራተኞች ከ2.2 ሚሊዮን በላይ እንደሆኑ የፌዴራል ሲቪል ሰርቪስ ኮሚሽን መረጃ ያሳያል። የዋጋ ንረቱን አስመልክቶም በመስከረም ወር የተመዘገበው አጠቃላይ የዋጋ ግሽበት 28.3% እንደሆነ የብሔራዊ ስታቲስቲክስ አገልግሎት መረጃ ያሳያል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ እናመሰግናለን። አርት ባይ አሹ በኮቪድ-19 ወረርሽኝ ወቅት በሳሊና አሸናፊ ከበደ የተጀመረ የስዕልና ግራፊክስ ጥበብ ስቱዲዮ ነው። አሸናፊ በስራው በማደግ ላይ ያለ የሙሉ ጊዜ ሰዓሊ ሆኗል። በአሁን ሰዓት በአቢሲኒያ የስነ ጥበብ ትምህርት ቤት ደግሞ መምህር ነው። ኤደን ገረመው ከአሸናፊ ከበደ ጋር የነበራት ቆይታ በመቀጠል ይቀርባል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፈቃደኛ ስለሆንክ፣ እንግዳችን ስለሆንክ። እስኪ ራስህን ማንነትህን አስተዋውቅልኝ።
እኔም አመሰግናለሁ። ስሜ አሸናፊ ከበደ ይባላል። ፉልታይም ስቱዲዮ አርቲስት ነኝ። ያው የምሰራበትን ታይትል ሰልፍ ማስተሪ ይባላል።
እስቲ ሰልፍ ማስተሪ ወይም ደግሞ ራስን መግዛት የሚለው ነገር በግርድፉ ሲተረጎም እንደዛ ነው እና ምንድን ማለት ነው? ምን አይነት ስራዎች ናቸው እንደዛ የሚባሉትስ?
እንዴት እንደተጀመረ የዚህ አሰራር ሁኔታ ሂደቱ ከመጀመሩ ላስረዳሽ። በመጀመሪያ ይህን ስራ እንዲሰራ ያነሳሳኝ በኮሮና ታይም ላይ ነው የጀመርኩት። ቲፒ ተመራቂ ተማሪ ነበር ያን ታይም ላይ እና ላይክ በመሀል ይቆረጣል በኮሮና ምክንያት ክላሳችን። ሶ ያቆምንበት ደግሞ ታይም ልክ ይሄ ኮንሰፕቹዋል ክላስ ሀሳብን ወደ ስዕል ማምጣት የሚለው ጊዜ ላይ ነበር ኮሮና ያቋረጠል እና እሱን በማስብበት ታይም ያው ክላሱ ይቋረጣል በኮሮና ታይም ወደ ክፍለ ሀገር ሄዳለሁ ማለት ነው። እና ረዥሙን ታይም ማሳልፎ ብቻ ነበር የዛን ታይም ወደ ክፍለ ሀገር ሄጂ ትንሽ ነፃ ለመሆን እየሞከርኩ ነበረ። እና ያን ታይም ላይክ ብቻዬን ስለነበረ ማሳልፈው ወደ ውስጥ መመልከት፣ ይሄ ራስን ማየት፣ ብቸኝነት፣ ይሄ ግርግሩ ምናምን ነገር ስለቆመ ማነኝ፣ ምንድን ነኝ፣ ይሄ የማንነት ጥያቄ መነሳት ነገሮች መጠየቅ ጀመርኩ ማለት ነው። እና በአንድ ሰው ውስጥ ያሉ የተለያዩ ማንነቶችን ቼክ ማድረግ ጀመርኩ፣ በራሴ መመልከት ጀመርኩኝ። በእኔ ውስጥ ያሉ የተለያዩ ማንነቶችን ብቻ መመልከት ጀመርኩ ማለት ነው። እነዚህ ማንነቶች መመልከት ሲጀምር ምን ተሰማኝ? ድጋሚ መገንባት ፈለግኩ ማለት ነው። እነዚህ ማንነቶች የራሴን ፊገር በመውሰድ ጨርቅ የለበሱ ማንነታቸው ማይታይና ሚድ የሆኑ ሰዎችን አንድ ቦታ ተቀምጠው አንድ ቦታ የተቀመጡ የሚመስሉ ሰዎች መስራት ጀመር። ይህ እንግዲህ የተጀመረበት ሁኔታ።
የት ነበር የምትማረው? አጀማመርህን ት ነበር?
ወደ ስነ ጥበብ ትምህርት ቤት ልገባ የቻልኩት ልጅ ያለን በሰፈራችን አራዳ ጊዮርጊስ ተብሎ በሚታወቀው ቤተክርስቲያን የስዕል ትምህርት እንወስድ ነበረ። የቤተክርስቲያን የስዕል ትምህርት እሱ ነበር የምሰራው። ከዛ በኋላ ያው ትምህርት ቤት ውስጥም የተለያዩ ስራዎችን በግል እንደ አንድ ስዕል የሚወድ ልጅ መስራት ጀመርኩ። ቀስ በቀስ ወደ አቢሲኒያ የስነ ጥበብ ትምህርት ቤት ገባሁ። ከዛ ደግሞ ወደ አለ ስኩል ኦፍ ፋይን አርት አለፈለገ ሰላም የሚባለው ትምህርት ቤት ፈተናም ለመፈተን ከአቢሲኒያ ቀጥታ ወደ አርት ስኩል ገባው ማለት ነው።
ብዙዎቹ አርቲስቶች የራሳቸው የሆነ ይሄንን ዘዬ ነው የምከተለው፣ በቃ እኔን የሚገልጸኝ ይሄ ነው ወይም ደግሞ ልቤ ወደዚህ ይማረካል የሚሉት አላቸው። እና ያንተ የአሳሳል ዘዬ ምን አይነት ነው ትላለህ?
የኔ አሳሳል ዘዬ የሚባለው በተለምዶ ፊገራት ወይም ደግሞ የሰው ልጅ አካል በመጠቀም ይሄ ሙሉ ቁመናን በመስራት ነው ስራዬን የምሰራው። እና ደግሞ ሚክስድ ሚዲያ ይባላል። ስልክ ስክሪን እና ከሰል ነው የምጠቀሙ እና የተለያዩ ፕሪንቶችን ነው የምጠቀመው። ሚክስ እያደረኩ ነው የምጠቀመው ማለት ነው።
ይህንን ያስታሳል ዘዬ ልትመርጥ የቻልክበት ምክንያት አለ?
መጀመሪያ እንዳልኩሽ እኔ ግራጁዌት ያደረግኩት በግራፊክስ ነው፣ ፕሪንት ሜኪንግ ወይም ደግሞ የህትመት ስራ ላይ ነው። እና ደግሞ ከሰል ብዙ ጊዜ ጥበባችን የምናገኘው ነገር ነው። እናም ቴችም ስንሰራ የተለያዩ ነገሮችን ስንሰራ ከሰል ይመረጣል። ቻርኮል ማለት ለድሬንግ ካለኝ ፍቅር የተነሳ ቻርኮልን ከስልክ ስክሪን ጋር በማድረግ ለምሳሌ ወደ ግራጫማ አይነት ከለር የሚያወጣ ነው ከሰል። ስልክ ስክሪን ደግሞ በቀለሞች ነው ፕሪንት ማለት ነው። የሁለቱ ኮንትራስት የኔን ሀሳብ የተለያዩ ሀሳቦችን አንደኛው ሬቶን ውስጥ ሆነው አንደኛው ደግሞ ሬቶኑን በመውጣት ያክለኛል ብዬ ስላሰብኩ በዛም ነው ከሰልና ስልክ ስክሪንን በብዛት የምጠቀመው።
አሹ ስቱዲዮ በአካል ያለ ስቱዲዮ ነው ወይስ ማህበራዊ ሚዲያ ላይ ያለ ስቱዲዮ ነው? የሙሉ ጊዜ አርቲስት ነኝ ስትልስ ሰዎች ያንተን ስራዎች እንዴት ነው ማግኘት የሚችሉት?
አርት ባይሲ የኢንስታግራም ስሜ እና ስቱዲዮም ደግሞ የምሰራበት ስቱዲዮ ነው። የራሴ ስራዎች የምሰራበት ስራ ነው እንጂ እንዴት ነው ኦፊሻሊ ስራ ማውጣበት ቦታ አይደለም። ስቱዲዮ ወደ አያት አካባቢ ነው የሚገኘው። በጣም ሙሉ ታይሜን እዛ ነው ማሳልፈው በብዛት።
የሙሉ ጊዜ አርቲስት ሆኖ ህይወትን መግፋት ይቻላል ወይ?
በደንብ ይቻላል። አሁን እንዴት መሰለሽ ሙሉ ጊዜ ስቱዲዮ አርቲስት ስትሆኝ ሙሉ ሀሳብሽን ስራዎች ላይ ነው የምታደርጊው፣ ሙሉ ኢነርጂ ስለምትችይ ስራዎች ላይ ነው የምታደርጊው። ላይክ ከስራዎች ጋር ብዙ ታይም ስለምታሳልፊ ስራሽን እንዴት ወደ ጥሩ ደረጃ ፊሊንጎች የተለያዩ ሀሳቦች ይመጣሉ በማጠብቂበት ሰዓት ማን ያንን ለማውጣት በደንብ ይጠቅማል። ሙሉ ታይም ስቱዲዮ አርቲስት መሆን እና ስዕል ደግሞ በራሱ መረጋጋት ይፈልጋል። ብዙም ታይም ስቱዲዮ ማሳለፍ ባትሰሪ ራሱ ትንሽ ሰዓት ሰርተሽ ብዙም ታይም ስቱዲዮ ብታሳልፊ ከሆነ ስራሽ ላይ የምታመጪው ለውጥ በጣም ጥሩ ስለሚሆን ሙሉ ታይም ስቱዲዮ አርቲስት መሆን ለዚህ ይጠቅማል እና ይቻላል።
ከዚህ በፊት ኤግዚቢሽኖች ላይ ተሳትፈ ታውቃለህ ወይ?
የቅርብ ጊዜዎቹን ተለበለብሽ ለምሳሌ አሁን በባለፈው በተዘጋጀው የእንጦጦ የስዕል ኤግዚቢሽን ላይ ተሳትፌ ነበረ። ለአድዋም ደግሞ በተካሄደው አብራክ ጋለሪ ቦሌ አካባቢ የሚገኘው እዛም ተሳትፌ ያለው። አሁንም ደግሞ አምባ የሚባል አርክ ጋለሪ አለ እዛ ስራዎችን እዛ እያስገባው ነው የሚገኘው። ለኤግዚቢሽን የሚሆኑ ስራዎችን እየሰራ ነው የሚገኘው እና አሉ የተለያዩ ቦታዎች ግን ቅርብ ጊዜ የተካሄዱት እነዚህ ናቸው።
እንደ ወጣት እንግዲህ ገና ብቅ እያለ ወይም እየተንደረደረ እንዳለ አርቲስት ተግዳሮች ናቸው የምትላቸው ነገሮች ምንድን ናቸው?
እንደ ጀማሪ አርቲስት በጣም ብዙ ቻሌንጆች አሉ። ለምሳሌ እኔም በጣም ብዙ ቻሌንጆች ውስጥ ነው ያለፍኩት። ወዲያው ግራጁዌት እንዳደረግኩ ነበር ስቱዲዮ ያዝኩት። እናም ደግሞ ያው የስቱዲዮ ኪራይ አለ ምን አለ እነዚህ ነገሮች ደግሞ ለመሸፈን ያደረግኳቸው በራሴ የተለያዩ ሌሎች አክቲቪቲዎች አሉ። አሁን ለምሳሌ ምታቂ ከሆነ አቢሲኒያ የስዕል ትምህርት ቤት አስተምራለሁ። አንድ እንደዚህ አይነት መንገድ ስቱዲዮውን ያግዥኛል ብዬ የማስባቸውን ፓርት ታይም ስራዎች እሰራለሁ። የግራፊክስ ስራዎች፣ ኮምፒውተር ላይ የሚሰሩ የመጽሐፍ ስራዎች እና እንደ ጀማሪ አርቲስት ስዕሉንም እየሰሩ የተለያዩ ሌሎች አክቲቪቲዎችንም ቼክ ማድረግ ጥሩ ነው። ቦታ ቦታ እስኪ ድረስ ነገሮችን
በጣም እናመሰግናለን ከኛ ጋር ስለነበረ ቆይታ።
አመሰግናለሁ በጣም።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያንን በማስተባበር በመጣኔ ሀብታዊ ጫና ውስጥ የወደቁ ዜጎችን ሲደግፍ የቆየው ወገኔ የኢትዮጵያን ማህበረሰብ አመታዊውን የርህራሄ ምሽት ከሰሞኑ አከናውኗል። እሱን የተመለከተው ዘገባ በመቀጠል ይቀርባል። ከሁለት አስርት ዓመታት በላይ ትውልድ ኢትዮጵያን ቀን ቆጥረው ከሚገናኙባቸው የአብሮነት ቀጠሮች መካከል በአንዱ ላይ እንገኛለን። ስፕሪንግፊልድ፣ ቨርጂኒያ። በሀገራቸው ሰፍኖ ማየት ለሚሹት መልካም ነገር ሁሉ የተቻላቸውን ለማድረግ የሚገናኙበት ይህ ምሽት የርህራሄ ምሽት ይሰኛል። የምሽቱ አስተባባሪ ወገኔ የኢትዮጵያን ፋውንዴሽን ተቋም ምክትል ፕሬዚደንት ቀለመወርቅ ማም፣
የዛሬውን ምሽት ያው የምናዘጋጀው የርህራሄ ምሽት ነው። በጣም ብዙ ቤተሰቦች አሉን እርዳታ የሚያስፈልጋቸው፣ ስፖንሰር የሚያስፈልጋቸው። ገብተህ ብትመለከት በየጠረጴዛው ላይ ቤተሰቦቹና ምን ያክል እንደሚያስፈልጋቸው መጽሐፍ አዘጋጅተናል እና ዋናው ዛሬ አላማችን እነኚህ ወገኖቻችን ስፖንሰር አግኝተው ልጆቻቸው እንዲማሩ፣ መጠለያ እንዲኖራቸው፣ ምግብ እንዲኖራቸው፣ በአጠቃላይ በቃ ኑሮን መግፋት እንዲችሉና እችን የፖቨርቲ ሳይክል ብሬክ ማድረግ እንዲችሉ እንዲረዱን ነው ዛሬ የምንፈልገው።
የዛሬ 23 ዓመት የተመሰረተው ወገኔ ይህንን ልዩ ምሽት ኢትዮጵያ ውስጥ ለሚያደርጋቸው ማህበረሰብ አገዝ ስራዎች ማስፋፊያና ማጠናከሪያ ሲያደርገው ቆይተዋል። ተቋሙ ከሚንቀሳቀስባቸው ዘርፎች መካከል አንዱ ትምህርት ነው። የተቋሙ ፕሬዚደንት ኒኒ ለገሰ በአቅም ተፈትነው ህይወታቸውን ሊቀይር ከሚችል የትምህርት እድል ሊራራቁ የነበሩ ወጣቶችን ከመልካም እድሎች ሲያገናኙ ሰነበተው ተቋም ዘንድሮም ላይ የቀደመ ግብሩን እንደቀጠለ ይናገራሉ።
ብዙ ተማሪዎቻችንን ጥሩ ትምህርት እንዲያገኙ ከልጅነት እንዲጀምሩ ለመኮትኮት ጥሩ ፕራይቬት ስኩሎች በመክተት የትምህርት እውቀታቸውን ለማዳበር በጣም እየጣርን ነው። ያለፉትን 3-4 ዓመቶች እሱኛው ጥሩ ውጤት እያስገኘልን ነው። እንደገና ደግሞ በዩስ ክለብ በዚህ አሜሪካን ሀገር ያሉ የወጣቶች ማህበር ኢትዮጵያ ሲሄዱ አብረዋቸው የክረምት ጊዜያቸውን በማስተ በማስጠናት ያሳልፋሉ። በተጨማሪ ደግሞ ኦንላይን የኢንተርንሺፕ ፕሮግራም የተለያዩ ስቴት ያሉ ወጣቶችን የሚያሳትፍ ያሁን አመት ያደረግነው እነሱ ከኢትዮጵያ ካሉ ካቀፍናቸው ቤተሰቦች ጋር ያጣመረን ትምርት ያስተማሩ እነዚህም ቋንቋ እንግሊዘኛ ያስተምራቸዋል እነዛም አማርኛ አንድ ዲቫይስ አለ አራያ የሚባል የሰራው የካና አካዳሚ እሱም የትምርት ዲቫይስ ነውና ከኪንደርጋርደን እስከ ኮሌጅ ሌቭል ያሉ ነገሮች የትምርት አይነቶች የተጫነበት ነው እሱን ስራ ላይ ያዋልን በትምርት ልጆቻችንን ያጎለበትን ነው
የወገነ ይገዛድ ማስ በወጣቶች ትምርት ላይ ብቻ ያነጣጠረ አይደለም በተለያዩ ምክንያቶች ጎጆአቸው ዘመመባቸው ቤተሰቦችን ማቀናት አቅመ ደካሞችን ማገዝም ተቀዳሚ ዓላማው እንደሆነ የተቋሙ ፕሬዝዳንት ያክላሉ።
ሌላው ደግሞ እናቶችን አባቶችን ራሳቸውን ብቁ ለማድረግ የሥራ መስክ ያመቻቸንላቸው የቆዳ ጫማ ስልጠና እንደገና እናቶች ደግሞ የተለያየ የስፌት ጥቃቅን ነገሮችን የመሸጥ አሁን ደግሞ በዚህ አመት ደግሞ አዲስ ቦታ ተከራይተናል 6 ኪሎ አካባቢ እዛ ደግሞ የባልትና ሙያ እናቶች ራሳቸውን እንዲችሉ በደንብ በጥራትና በጽዳት የተሰራ ባልትና ወደዚህም የሚመጣበት እዛም ደግሞ አንዳንድ ምግብ ቤቶች የተለያዩ ሰዎች ሊጠቀሙ የሚችሉበትን ያመቻቸን ነው ለአዲስ አመት
በድምጻዊት ሙኒት መስፍን የሚመራው የምሽቱ ዝግጅት ቀጥሏል። ተቋሙ በዚህ አመት ሊያግዛቸው እጩ ያደረጋቸውን ቤተሰቦች ለታዳሚው ያስተዋውቃል። በጠረጴዛ ቁጥር ተለይተው የተቀመጡ ትውልድ ኢትዮጵያውያን ታዳሚዎችም ቤተሰቦቹን ተከፋፍሎ ለማገዝ ቃል ይገባሉ። መሰሉ የሰባይ ድጋፍ ርብርብ በነገው ዘመን ተረካቢዎች በወጣቶች ላይም ሳይቀር በጎ ተጽዕኖ ይፈጠር ይመስላል። ዝግጅቱን ለማገዝ ከተገኙት በጎ ፍቃደኛ ወጣቶች መካከል አንዷ የሜሪላንድ ዩኒቨርሲቲዋ የስነ ህይወት ትምህርት ምሩቅና የቅድመ ሕክምና ተማሪዋ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር የሰባይ ተግባራት ክፍል ኃላፊ ኤደን እስክንድር አንዷ ናት።
So our organization decides to support Wegane because we are very touched by their philanthropy.
የኛ ተቋም ወገኔን ለማገዝ የወሰነው ኢትዮጵያ ውስጥ የሚገኙ በድህነት የተጎሳቆሉ ሰዎችን በሚረዳው በሰብአዊ ተልእኳቸው ልባችን በመነካቱ ነው። እኛም ድጋፍ ለማድረግና አባሎቻችንን በማሳተፍ በዚህ ሀገር ያለውን የኢትዮጵያውያን ማህበረሰብም ሆነ በሀገር ቤት የሚኖሩትን በስራችን ለመድረስ እንሻለን።
የኤልቢሻው በኮሌጅ ፓርክ የሚገኘው የሜሪላንድ ዩኒቨርሲቲ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር አጋር ፕሬዚደንት ናት። የስነ አእምሮ ምርምር ትምህርት ክፍል እንዲሁም የመንግስትና ፖለቲካ ትምህርት ክፍሎች ተማሪ የሆነችው ያኤል ከወገኔ ተቋም ጋር መስራት ለማህበሩ አባላት መልካም እድሎችን እንደሚያስገኝም ትናገራለች።
Part of the Ethiopian and Eritrean Student Association at our university, we have a very, very big philanthropic.
በዩኒቨርሲቲያችን ለሚገኘው የኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ትልልቅ ሰብአዊ ተልእኮች እንቅስቃሴዎቻችን አካል ናቸው። በሀገር ቤት የሚኖሩ ቤተሰቦችን መርዳት እንሻለን። ወገኔን በመንመለከተበት ጊዜ ጠቅላላ ተልእኮው በድህነት ውስጥ ያሉና ተጨማሪ ድጋፍ የሚሹ ቤተሰቦችን መንከባከብ መሆኑን ተገንዝበናል። እኛም ከወገኔም ሆነ ከታላቁ የዲሲ ሜሪላንድና ቨርጂኒያ ቀጠና ጋር ለመተሳሰር አብሮ ለመስራት ድጋፍ የሚሹ ቤተሰቦችንም ለመርዳት ይህ መልካም እድል መሆኑን ተረድተናል።
ሁለቱም ወጣቶች በመሽቱ ባዩት የመተጋገዝ መንፈስ ውስጥ ወጣቱ ትውልድ ሊቀስመውና ሊበረታበት ይገባል ያሉትን አጋርተውኛል። በእነሱ እይታ ወጣቶች በጎ ዓለምን የመፍጠር አቅማቸውን ሊጠቀሙበት ይገባል።
Yeah, so I think the younger generation is very impactful as, you know,
ወጣቱ ትውልድ ተጽዕኖ ፈጣሪ መሆን ይችላል። በአሁኑ ጊዜ ማህበራዊ መገናኛ ከምን ጊዜውም በተሻለ ከህይወታችን ጋር ተዛማጅ ሆኗል። የቀደመው ትውልድም ወደ ተስስሩ እየመጣ ቢሆንም ወጣቶች ግን ከማህበራዊ መገናኛዎች ኃይል ጋር ስለተወለድን ድምጻችንን በመጠቀምና መልእክቶችን በማጉላት በጎ ተጽዕኖ የመፍጠርና ለውጥ የማምጣት አቅም አለን።
I think something really important about the youth is I think we have a very special
እኔ እንደማስበው ስለወጣቶች ማወቅ ያለብን አንደኛው ጠቃሚ ነገር መደማመጥ የምንችልበት በጣም ልዩ መንገድ ያለን መሆኑን ነው። ባለፉት ጥቂት አመታት የበዛ ለመግባባት ግጭትና የመቻቻል ጦት ተመልክተናል። በእኛ በወጣቶቹ ዘንድ ተመለከትኩት እጅግ ግሩም የሆነ ነገር እርስ በርሳችን መግባባት መደማመጥና በተለያዩ መንገዶች መደጋገፍ የምንችልበት አቅም እንዳለን ነው። ማህበራዊ መገናኛው መሰሉን መግባባት በማስቀጠልም ሆነ በማስተማር ብዙ አስተዋጽኦ ያደርጋል።
የ ድጋፍና ርብርብ ምሽት ቀጥሏል። በደምጻዊትና ተወዛዋዥ ፋንታሽ በቀለ የሰለጠኑ ህፃናት ካሳዩት ድንቅ ውዝዋዜ ትርኢት በኋላ የቁም ነገሩ አፍታ ቀጥሏል። በዚህ ምሽት እርዳታ የሚሹ ቤተሰቦች ጉዳይ ብቻ ሳይሆን ከዚህ ቀደም በትውልደ ኢትዮጵያውያኑ ርብርብ ወደ ተሻለ ሁኔታ የተሸጋገሩ ቤተሰቦችና ግለሰቦች ምስክርነትም ተሰምቷል። ምስክርነቶቹ በውጭ ሀገር የሚኖሩ ኢትዮጵያውያን ርብርብ የብዙዎችን ህይወት ወደ በጎ የመቀየር አቅምን አስተዋሽ ይመስላል። የወገኔ የኢትዮጵያን ፋውንዴሽን ምክትል ፕሬዚደንት ቀለመወርቅ ኢማምም ይህንን ያጎላሉ።
የሚገርም የወገኔ የኢትዮጵያ ፋውንዴሽን አሰራር ኢትዮጵያውያን ኢትዮጵያውያንን እየረዱ ነው ያሉት። በዲያስፖራው ድጋፍ፣ በዲያስፖራው እምነት የነሱን ትረስት አግኝተን በስራችንን አይተው ተማምነውበት እየተገኙ በሐሳብ፣ በጉልበት፣ በገንዘብ፣ በእውቀት፣ በሁሉ ነገር እየረዱን ነው እዚህ ደረስነውና ብቻችንን አይደለም። ይሄ የምታየው ሰው በሙሉ ቮለንቲሮቹም ተጋባዦቹም ሁሉም በሚረዳን ነው የበሰው ህይወት ላይ ለውጥ ያመጣን ያለነውና የሚያስደስተው ምንድነው ይሄ በትልቅ ግራንት ወይንም በሌላ ሀገር ዳታ ሳይሆን ወገን ወገኑን እየረዳን ያለውና ይሄ በጣም የሚያስደስትና የሚያኮራ ነው። ስለዚህ በወገን ነው እየተረዳን እየተመራን ያለነው።
ዋነኛ ትኩረቱን ለወጣቶች ትምህርት ነክ ገዘዎችን ማድረግ፣ መሰረታዊ የመጠለያ ስፍራዎችን እድል ማመቻቸትና በማህበራዊና መጣኔ ሀብታዊ ጫናዎች ስር የሚገኙ ቤተሰቦችን ማገዝ ያደረገው ወገኔ የኢትዮጵያን ፋውንዴሽን የዛሬ 23 ዓመት በሰባት ጓደኛሞች የተመሰረተ ነው። በየዓመቱ ከሚያደርጋቸው መደበኛ እንቅስቃሴዎች በተጨማሪ ኢትዮጵያውያንን የሚፈትኑ ሰው ሰራሽና የተፈጥሮ ድንገተኛ አደጋዎች ሲከሰቱ ፈጥኖ ደራሽ ድጋፍን ማሰባሰብና ለወገን መድረስ ለዓመታት ከሚታወቅባቸው ተግባራት መካከል እንደሚጠቀሱ በዚህ ምሽት ተወስቷል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ባቱላ አሊ በሴቶች ላይ በማህበረሰቡ የተጣለውን እንቅፋት ችላ ብላ በኬንያ በሚገኘው ትልቁ ዳዳብ የፍልሰተኞች ካምፕ ውስጥ በሹፌርነት በማገልገል ላይ የምትገኝ ሴት ናት። የቪኦኤው አህመድ ሁሴን ከኬንያ የላከውን ዘገባ እንግዶ ወልዴ እንደሚከተለው አቀራብሮታል።
ባቱላ አሊ ጋሪሳ አውራጃ በሚገኘው ዳዳብ የፍልሰተኞች ካምፕ ስራዋን የምትጀምረው በማለዳ ነው። በሹፌርነት ላለፉት 22 ዓመታት አገልግላለች። ባቱላ አሊ በማንኛውም የሥራ ቀን በሆስፒታል የሚገኙ ነፍሰ ጥሮችን ስትረዳ ወይም በመኖሪያቸውና ሌሎችም አካባቢዎች የሚገኙና በተመጣጠነ ምግብ እጦት የተጎዱ ሕፃናትን ወይም ታዳጊዎችን ስትረዳ ትስተዋላለች። እርሷ እንደምትለው ኃላፊነቷ መኪና ከማሽከርከርም በላይ ነው።
ከሀገርዴር ፍልሰተኞች መጠለያ ወደ ጋሪሳ አውራጃ ስነዳ ነርስ ይዤ ነው የምጓዘው። ምክንያቱም ነፍሰ ጡሯ የምትወልድ ከሆነ ጓንቴን አጥልቄ እረዳለሁ። የተወለደውን ሕፃን ይዤ አልጋውን አጸዳለታለሁ። ካረጋጋሁት በኋላ ወደ ሆስፒታል እነዳለሁ።
ባቱላ አሊ ላለፉት 4 ዓመታት ኢንተርናሽናል ሬስኪው ኮሚቴ በተሰኘ የረድኤት ድርጅት ሰርታለች። በዚህ ስራውም በፍልሰተኛ ካምፕ የሚገኙ በሺ የሚቆጠሩ ሰዎች ረድታለች። ባቱላ አሊ እንደምትለው ሹፌርነት ለወንዶች ብቻ ነው የሚለውን እምነትና ሌሎችን ማህበረሰቡ ከደቀናቸው እንቅፋቶች ጋር ታግላለች። እነዚህ እንቅፋቶች ግን ይበልጥ እንድትበረታ እንዳደረጋት ትናገራለች።
በርካታ ተግዳሮቶች ገጥሞኛል። ሙስሊም ያልሆኑ መሐንዲሶችን አመላልስ ነበር። ሰዎች ያንገላቱኝና ይሰድቡኝ ነበር። ሴተኛ ዳሪ እያሉ ድንጋይ ይወረውሩብኝ ነበር። ግን ለእነርሱ አልተንበረከኩም። ስራዬን መስራት ቀጠልኩ።
ለባቱላ አሊ ትልቁ ፈተና የመጣው ከቤቷ ነበር። የተዳራ አጋሯ የሹፌርነት ስራዋን አያከብርም ነበር።
ስራውን እንድለቅ ይደበድቡኝና ይሰድቡኝ ነበር። ግን ይሻላልኩም። ወደ ስራ ባቀናው ቁጥር ሴተኛ ዳሪ እያሉ ይሰድቡኝ ነበር እስከምንፋታ ድረስ።
ያም ሆኖ እርሷ እንደምትለው በአምቡላንስ ሹፌርነት በመስራቷና የሰባት ልጆች እናት በመሆኗ ደስተኛ ነች።
በስራዬ በጣም ደስተኛ ነኝ። ልጆቼን አሳድጌበታለሁ። ከስራው በማገኘው ገቢ እነሱንም ሆነ ራሴን አስተምሬበታለሁ።
ባቱላ አሊ በዚህ አታቆምም። የወደፊት እቅዷ በነርስነት በመሰልጠን ሕይወት አድን የሆነውን ሙያዋን ማሻሻል ነው።
አብራችሁን ስላመሻችሁ በእጅጉና መሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።